ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 9 2014 ዓ.ም ምሽት ዝግጅታችን ጀመረ። የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታወቀ።
በሁለቱም አካባቢ የተፈጸሙት ያዎች እንዲሁም አስገድዶ መድፈር በአጠቃላይ ሰብአዊነት ላይ የተፈጸመ ወንጀል ክራይምስ አጌንስት ሂውማኒቲ የሚባለው ማለት ነው እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለን እንትን።
የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ የሆኑትን አቶ ፍስሐ ተክሌን የሰማችሁት። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። የአስቸኳይ ጊዜ አዋጁን ተግባራዊ ከማድረግ ጋር በተያያዘ በሀገር አቀፍ ደረጃ የታሰሩ ሰዎች በአፋጣኝ እንዲፈቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ አቅርቧል። እነዚህና ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረትና በአውሮፓ ህብረት የጋራ ጉባኤ ላይ ለመገኘት ዛሬ ብራስልስ ገቡ። የሰሜን ኢትዮጵያ ግጭት ከተነሳ ወዲህ ጠቅላይ ሚኒስትሩ ወደ ምዕራብ አውሮፓ ባደረጉት በዚህ የመጀመሪያ ጉዟቸው ከአውሮፓ ምክር ቤት ፕሬዚዳንት ቻርልስ ሚሼል ጋር ተገናኝተው መወያየታቸውን ጽህፈት ቤታቸው በማኅበራዊ ገጹ ላይ አስታውቋል። ከአፍሪካ ህብረትና ከአውሮፓ ህብረት የጋራ ጉባኤ አስቀድሞ ከወዳጄ ፕሬዚዳንት ቻርልስ ሚሼል ጋር ተገናኝተናል። የአውሮፓ ህብረትና የኢትዮጵያ ግንኙነት፣ ቀጠናዊ እንዲሁም አህጉራዊ ጉዳዮችን በተመለከተ ውጤታማ ውይይት አድርገናል ሲሉም ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ። በቄለም ወለጋ ምዕራብ ኦሮሚያ ሁለት የአምቡላንስ መኪኖቹ ማንነታቸው ባልታወቁ ኃይሎች በግድ እንደተወሰዱበትና አንደኛው ተሽከርካሪም እንደተቃጠለበት የኢትዮጵያ ቀይ መስቀል ማህበር አስታወቀ። ጉዳዩን ለሚመለከታቸው ክፍሎች ማስታወቁንም የማህበሩ የኮሚኒኬሽን ጉዳዮች ኃላፊ ገልጠዋል። መለስካቸው አምሃ ዝርዝሩን ይዟል።
ምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ውስጥ ሁለት የአምቡላንስ አገልግሎት ለአካባቢው ማህበረሰብ የሚሰጡ መኪኖች ማንነታቸው በውል ባልታወቁ ኃይሎች ሰሞኑን በግድ እንደተወሰደበት የኢትዮጵያ ቀይ መስቀል ማኅበር አስታወቀ። በተመሳሳይ ሁኔታ በዚሁ ዞን ላሎ ቂሌ በተባለ ወረዳ አንድ ሌላ የማኅበሩ መኪና መቃጠሉንም የኢትዮጵያ ቀይ መስቀል ማኅበር የኮሚኒኬሽን ጉዳዮች ኃላፊ ዶክተር ሰለሞን አሊ ለቪኦኤ ገለጹ። ዝርዝር ሁኔታዎች አሁንም እንደማይታወቁ ኃላፊው አስረድተዋል።
እንግዲህ ቄለም ወለጋ ወደ 11 አምቡላንሶች አሉት። ከነዚህ ውስጥ አንዱ ጉዳት ደርሶበታል፣ ተቃጥሏል። ሁለቱ እንግዲህ ሰብአዊ አገልግሎት በመስጠት ላይ ሲንቀሳቀሱ በውል በማናውቃቸው ሁኔታ እና በግዳይ ተወስደዋል ነው። ከዚህ ውስጥ አንዱ አሽከርካሪ ነው ሪፖርት ያደረገው። ይሄንን ሰዓቱን ዝርዝሩን ለጊዜው የለኝም እና ስራ እየሰሩ እያሉ ነው ማለት ነው።
የደረሰውን ጉዳት ለሚመለከታቸው የመንግስት አካላት ማህበሩ ማስታወቁን የተናገሩት ዶክተር ሰለሞን በኢትዮጵያ ውስጥ ግጭቶች እየተበራከቱ ከመጡ ወዲህ በማህበሩ ንብረትና በበጎ ፈቃደኛ ሰራተኞቹ ላይ ጭምር የሚደርሰው ጥቃትና አደጋ ከፍ እያለ መምጣቱን ገልጸዋል። የቀይ መስቀል ንብረት የመላው ሕዝብ አገልግሎቱም ማንንም የማይለይ መሆኑን አስታውሰው መላው ሕዝብ የቀይ መስቀል ንብረቶችና በጎ ፈቃደኞችን እንዲንከባከብ ተማጽነዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይት ስቴትስ መከላከያ ሚኒስትር ሎይድ ኦስተን ዛሬ ብራስልስ ላይ ከሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስ ሽቶልተንበርግ ጋር ተገናኝተው ተነጋገሩ። በዜና ማዕከላችን የተጠናቀረውን የዚህን ዘገባ ዝርዝር ሀብታሙ ስዩም ያቀርበዋል።
የመከላከያ ሚኒስትር ሎይድ ኦስተንና የኔቶ ዋና ጸሐፊ ያንስ ስቶልተንበርግ በዛሬው የብራሰልስ ንግግራቸው ላይ ቀዳሚ ትኩረት አድርገው የተወያዩት ዩክሬን ድንበር ላይ ከሩሲያ ጋር የገቡትን መፋጠጥ ነበረ። ሁለቱ ከፍተኛ ባለሥልጣናት መግለጫ ሲሰጡ የኔቶ ኃላፊም አጠንክረው ያነሱት ይህንኑ ስጋት ነበረ።
Thank you for your strong commitment to our alliance.
ለህብረታችን ስላላችሁ የጠነከረ ቁርጠኝነት አመሰግናለሁ። በተለይ አሁን ሩሲያ ጦሯን ዩክሬን ውስጥና በዙሪያዋ ያጠናከረች ባለችበትና የአውሮፓ ጸጥታና ደህንነት ጉዳይ እጅግ አሳሳቢ በሆነበት ሁኔታ ይህ ቁርጠኝነት የበለጠ አስፈላጊ ነው። በርግጥ እኛ የፖለቲካ ዲፕሎማሲያዊ መፍትሄ ለመፈለግ ከሩሲያ ጋር ለመነጋገር ዝግጁ ነን። ይሁን እንጂ ለከፋውም ዝግጁ ነን።
በመሆኑም ኔቶ በመስራቅ አውሮፓ አካባቢዎች ያለውን አቋም ለማጠናከር ዩናይትድ ስቴትስ ተጨማሪ ወታደሮቿን መላኳን እንደሚያደንቁ ስቶልተንበርግ አመልክተዋል። ኦስተን ብራሰልስ የገቡት ሩሲያ በዩክሬን ዙሪያ በሶስት አቅጣጫዎች 150 ሺህ ወታደሮችን ባሰማራችበትና ግዙፍ የጦር ልምምዶችን እያደረገች ባለችበት ሁኔታ ነው። በዚህም ምክንያት ሞስኮ ከምዕራቡ ጋር የገባችው ውጥረት የተካረረ ሆኗል። ሩሲያ ጦሯን ከዩክሬን አዋሳኝ አካባቢዎች ወደ ኋላ እየሳበች መሆኗንም አሳውቃለች። ፕሬዚደንቱ ቭላድሚር ፑቲን ትናንት ሲናገሩ ሀገራቸው ጦርነትን እንደማትፈልግ አመላክተው ዩክሬን የኔቶ አባል ልትሆን የምትችልበትን ማንኛውንም ዕድል ለማምከን በድርድር እንደሚተማመኑና በዚያውም እንደሚገፉ ገልጸዋል። የሩሲያ ስጋትና የቀውሱ ዋና ምንጭም ይሄው የኪየቭ የኔቶ አባልነት ጉዳይ ነው። ይሁን እንጂ ሩሲያ በእርግጥም ሰራዊቷን እያራቀች ስለመሆኗ የአሜሪካ ባለሥልጣናት አለማረጋገጣቸውን ፕሬዚደንት ጆ ባይደን ዛሬ ተናግረዋል። ለዲፕሎማሲ ሁሉንም እድል እንደሚሰጡ ቃል የገቡት ፕሬዚደንት ባይደን በሞስኮ አዝማሚያና አካሄድ ላይ ግን ጥርጣሬ እንዳላቸው ጠቁመዋል።
በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአልሻባብ ታጣቂዎች ዛሬ ማለዳ ላይ በበርካታ የፖሊስ ጣቢያዎችና የጸጥታ ኬላዎች ላይ በሰነዘሩት ጥቃት እስካሁን 5 ሰዎች መገደላቸውን ባለሥልጣናት አስታወቁ። ታጣቂዎቹም ይህንኑ አረጋግጠዋል። የሶማሊያ ፖሊስ ቃል አቀባይ ኮሎኔል አብዱል ፈታህ አደን ሐሰን እንደተናገሩት ከሌሊቱ 7 ሰዓት ጥቂት ቀደም ብሎ የጀመረው የአልሻባብ ሸማቂዎች ጥቃት በፖሊስ ጣቢያዎችና ከሃዳና ዳሩ ሰላም የተባሉ በመዛኙ ጸጥታ የሰፈነባቸው ከከተማይቱ ወጣ ብለው የሚገኙ 2 መንደሮች ላይ የተነጣጠረ ነው። የሶማሌ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በጥቃቱ 5 ሰዎች ሲገደሉ ከነኚህም ውስጥ 2 ህጻናት መሆናቸው ታውቋል። ሌሎች በጥቃቱ የመቁሰል አደጋ የደረሰባቸው በርካታ ሰዎችም ለሕክምና እርዳታ ወደ ሆስፒታሎች መምጣታቸውን የጤና ባለስልጣናት አስታውቀዋል። በተቃዋሚው መሪ አሌክሲ ናቫሊ ላይ ሩሲያ ያቀረበችው አጠራጣሪ አዳዲስ ክሶች ረብሸውኛል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ትላንት ማክሰኞ ከሞስኮ ወጣ ብሎ በሚገኝና እስረኞችን ለማሰቃየት ይውላል ከሚባለው የፍርድ ሂደታቸው እየታየ ካለበት ስፍራ የተሰሙት አዲሶቹ ክሶች ናቫልኒ ገንዘብ በማጭበርበርና ፍርድ ቤትን በመናቅ የሚሉ ጥፋተኛ ሆነውም ከተገኙ እስከ 15 ዓመታት እስራት ሊያስቀጧቸው የሚችሉ ናቸው። ናቫልኒና አጋሮቻቸው በባለሥልጣናት የሚፈጸሙ የሙስና ድርጊቶችን በማጋለጣቸው ነው ኢላማ የተደረጉት ሲሉ በትዊተር ገጻቸው ያሰፈሩት ብሊንከን የሩሲያ ባለሥልጣናት ናቫልኒን ከእስር እንዲለቁና ደጋፊዎቻቸው ላይም የሚፈጽሙትን ወከባና ወንጀላም እንዲያቆሙ ያሉበትን ጥሪ አሰምተዋል። ክሬምሊን ላይ ጠንካራ ትችት በማቅረብ የሚታወቁት ናቫልኒ እንደ አውሮፓውያን የዘመን አቆጣጠር ጥር 2021 ዓ.ም ተይዘው የታሰሩት በተቃጣባቸው የመርዝ ጥቃት በጀርመን በማገገም ላይ ሳሉ ቀደም ሲል በይቅርታ ሲለቀቁ የተጣለባቸውን ገደብ ተላልፈው ለበርካታ ወራት ቆይተዋል በሚል ነው። ለዚያም የሁለት ዓመት ተኩል እስራት ተፈርዶባቸው ቅጣታቸውን በመወጣት ላይ ነበሩ። የሩሲያ መርማሪዎች በእስር ላይ ሳሉ ያቀረቡባቸው አዲሱ ክስ ናቫልኒ በእንግሊዝኛው ምህጻረ ቃል ኤፍቢኬ በመባል ለሚታወቀው የጸረ ሙስና ድርጅታቸው የተለገሰ ገንዘብ ዘርፈዋል የሚል ሲሆን፣ ችሎት መዳፈር የሚለው ሌላው ክስ ደግሞ ናቫልኒ ከአሁን በፊት ክሳቸው በመታየት ላይ በነበረበት ወቅት ዳኛውን ዘልፈዋል የሚል ነው። ይህ የፍርድ ሂደት እንዲካሄድ ያዘዙ እነኚህ ሰዎች በእውነት ፈርተዋል ሲሉ በችሎቱ ወቅት የተናገሩት የ45 ዓመቱ ናቫልኒ በዚህ ችሎት ወቅት ስለምናገረውና ክሱም በሐሰት የተቀነባበረ መሆኑን ሕዝብ በግልጽ ስለሚያየው ስጋት አድሮባቸዋል ነው ያሉት። የፖለቲካ ዓላማ ለማስፈጸም የተጠነሰሰ ነው ሲሉም ክሱን ሙሉ በሙሉ አስተባብለዋል። ናቫልኒ አክለውም ይህን ፍርድ ቤት፣ ይህን የቅጣት ስፍራ ወይም የፌዴራሉን የደህንነት መስሪያ ቤት፣ አቃቢያነ ሕጉን፣ የኬሚካል ጦር መሳሪያዎቹን፣ ፑቲንንም ሆነ ሌሎቹን አንዳቸውንም አልፈራም ሲሉ ለፍርድ ቤቱ መናገራቸውን በቪዲዮ ተቀርጾ የተሰራጨው መግለጫ ያሳያል። አልፈራም፣ ምክንያቱም ይህን መፍራት ውርደትና ረብ የለሽ መሆኑን ስለማምን ነበር ያሉት ናቫልኒ። አጋሮቻቸው ወንጀላውን ሲያወግዙ ጠበቃቸው በበኩላቸው ክሬምሊን ደንበኛቸውን ዝም ለማሰኘት ያውጠነጠነው ሙከራ ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሆንዱራስ ፖሊስ የቀድሞ የአገሪቱ ፕሬዝዳንት ሁዋን ኦርላንዶ ሄርናንዴዝን በሱስ አስያዥ አደገኛ ዕፅና መድኃኒቶች ሕገወጥ አዘዋዋሪነት ተሳትፈዋል በሚል ክስ ዩናይትድ ስቴትስ ተላልፈው እንዲሰጧት ባቀረበችው ጥያቄ መሠረት ትላንት ማክሰኞ በቁጥጥር ስር መዋሉ ተገለጠ። ከሶስት ሳምንታት በፊት ቢሮአቸውን ለቀው የሄዱት ሄርናንዴዝ ቴጉሲፓል ከሚገኘው የመኖሪያ ቤታቸው ነው ፖሊስ እጃቸውን በካቴና አስሮና ጥይት የሚከላከል ጃኬት አልብሶ አጅቦ የወሰዳቸው። የአገሪቱ ጠቅላይ ፍርድ ቤት በትላንትናው ዕለት ጉዳዩን እንዲመለከቱ የሰየማቸው ዳኛ ባዘዙት መሠረት ነው። ካለፈው ሰኞ አንስቶ የመኖሪያ ቤታቸውን ከቦ የቆየው ፖሊስ የቀድሞውን ፕሬዚዳንት ይዞ ያሰረው። ትላንት ማለዳ ላይ በትዊተር ገጻቸው ላይ በወጣ የድምፅ መልእክት ይህ ቀላል ጊዜ አይደለም፣ ይህን በማንም ላይ ማድረግ አልፈልግም ያሉት ሄርናንዴዝ ይህን ሁኔታ ለመጋፈጥና ራሴን ለመከላከል ከፖሊስ ጋር ለመሄድ ዝግጁ ነኝ ብለዋል። የቀድሞ ፕሬዚዳንት ተላልፈው እንዲሰጡ በቀረበው ጥያቄ ላይ ሄርናንዴዝ እንደ አውሮፓውያን የዘመን አቆጣጠር ከ2004 ዓ.ም አንስቶ ከፍተኛ መጠን ያለው ሱስ አስያዥ አደገኛ እጾች ከቬኔዙዌላ እና ከኮሎምቢያ ተነስቶ በሆንዱራስ አልፎ ወደ ዩናይትድ ስቴትስ እንዲገባ በመፍቀድ እንዲሁም በርካታ ሚሊዮን ዶላር ጉቦ በመቀበል ሕገወጥ አዘዋዋሪዎች በወንጀል መርማሪዎች እንዳይጠየቁ አድርገዋል የሚሉ ይገኙበታል። ሄርናንዴዝ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም በሱስ አስያዥ አደገኛ እጾች ሕገወጥ ዝውውር ወንጀል በኒውዮርክ አቃቢያን ሕግ ወንድማቸው በተከሰሱበትም ክስ በተደጋጋሚ በተባባሪነት ይወነጀላሉ። ወንድማቸው ሁዋን አንቶኒዮ ሄርናንዴዝ በሱስ አስያዥ እጾች ሕገወጥ ዝውውርና በጦር መሳሪያ ወንጀሎች ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስራት ተፈርዶባቸዋል። ሄርናንዴዝ ባለፈው ጥር 20/2014 ዓ.ም በእርሳቸው እግር የተተኩት ዚዮማራ ካስትሮ የመጀመሪያ የሆንዱራስ ሴት ፕሬዚዳንት ከሆኑ ጥቂት ሰዓታት በኋላ ነበር የፓርላማ አባል ሆነው ቃለ መሐላ የፈጸሙት። ጠበቃቸው የሸንጎ አባል በመሆናቸው ያለመከሰስና ተላልፈው ያለመሰጠት መብት አላቸው ሲሉ ይከራከራሉ። ሄርናንዴዝ በአንድ ወቅት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቁልፍ የአካባቢው አጋር ነበሩ። በአካባቢው ከፍተኛ ብክለት እንዳይደርስ ስጋት ደቅና ጥገና ሳይደረግላት ከየመን የባህር ጠረፍ ለረጅም ጊዜ ከቆመችው ኤፍኤስኦ ሴፈር ከተባለች የነዳጅ ማከማቻ መርከብ ላይ የሚገኘውን ድፍድፍ የነዳጅ ዘይት ወደ ሌላ ለማዛወር ለያዘው እቅድ በመርህ ደረጃ ከስምምነት መድረሱን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊዝ ናቸው ትላንት ለጸጥታው ምክር ቤት አስተያየት በሰጡበት ወቅት የተደረሰውን ስምምነት ይፋ ያደረጉት። ግሪፊዝ የስምምነቱን ዝርዝርም ሆነ የተባለውን ነዳጅ ከመርከቢቱ የማራገፍና ወደ ሌላ የማስተላለፉ ስራ መቼ እንደሚጀምር አልተናገሩም። የየመን ብሔራዊ የነዳጅ ኩባንያ ንብረት የሆነችው ኤፍኤስኦ ሴፈር እንደ አውሮፓውያን የዘመን አቆጣጠር ከ1980ዎቹ መጨረሻ አንስቶ በየመኗ የሆዴይዳ ግዛት ከሚገኝ የባህር ጠረፍ 9 ኪሎ ሜትሮች ርቀት ላይ በነዳጅ ዘይት ማከማቻነት ስታገለግል የቆየች መርከብ ናት። መርከቢቱ መጠኑ 1.1 ሚሊዮን በርሜል የሚሆን ድፍድፍ የነዳጅ ዘይት ተሸክማለች። የተባበሩት መንግስታት ድርጅት ግን እንደ አውሮፓውያን የዘመን አቆጣጠር ከ2015 ዓ.ም አንስቶ ያለችበት ሁኔታ አልተመረመረም ወይም በአግባቡ አልተጠበቀም ይላል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ባለስልጣናት በበኩላቸው ከመርከቢቱ ጭነት የሚፈስ የነዳጅ ዘይት ለየመን የሚላክ ምግብና የሰብአዊ እርዳታ ወሳኝ መተላለፊያ የሆነውን የሆዴዳ ወደብ እንዲዘጋ እንዳያስገድድ ስጋት አለን ሲሉ አስጠንቅቀዋል። የነዳጅ መፍሰስ አደጋ ከደረሰ በአሳ ማጥመጃ ስፍራዎች ላይ ብክለት ሊያስከትል፣ በቀይ ባህር የሚተላለፉ የንግድ ማጓጓዣ መርከቦችን መተላለፊያ ሊዘጋና ብሎም በአካባቢው ባሉ አገሮች ላይ ጉዳት ሊያደርስ ይችላል የሚል ስጋት መኖሩም ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ
አሉላን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሮቡ ምሽት የካቲት 9/2014 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታውቋል። የትግራይ ኃይሎች በአማራ ከተሞች በንጹሃን ዜጎች ላይ ግድያ መድፈርና ዘረፋ መፈጸማቸውን የገለጸው አምነስቲ ኢንተርናሽናል አሰቃቂ ያላቸውን እነዚህን ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ በዛሬው ሪፖርቱ ጠቁሟል። ድርጊቱ ሴቶችን መድፈርና ሰላማዊ ሰዎችን መግደል የጦርነቱ አካል እየሆነ መምጣቱን ያሳያል ሲሉ የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሐ ተክሌ ለአሜሪካ ድምጽ ስለ ሪፖርቱ ሲያብራሩ ተናግረዋል። ህወሓት በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረቡ መሰል ውንጀላዎችን ግን አልተቀበላቸውም። ኬኔዲ አባተ ተጨማሪ አለው።
ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ሲል የጠራቸው ታጣቂዎች በአማራ ክልል ሰሜን ወሎና ሰሜን ጎንደር ዞኖች በነበሩበት ወቅት በተለይም በቆቦና በጭና አካባቢዎች የተፈጸሙ የሰብአዊ መብት ጥሰቶችን መርምሮ ሪፖርት ማውጣቱን አስታውቋል። አምነስቲ ዛሬ ባወጣው አዲስ ሪፖርት በሁለቱ አካባቢዎች ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ግንኙነት ያላቸው ታጣቂዎች ሆን ብለው በደርዘን የሚቆጠሩ ሰዎችን ገድለዋል፣ እድሜያቸው 14 ዓመት የሆኑ ታዳጊዎችን ጨምሮ በደርዘን የሚቆጠሩ ሴቶችንና ልጃገረዶችን በቡድን ደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል ብሏል። በሰሜን ጎንደር ዳባት ወረዳ በመትገኘው ጭናና በሰሜን ወሎዋ ቆቦ አካባቢዎች የጭካኔ ድርጊቶች የተፈጸሙት የትግራይ ኃይሎች በሐምሌ ወር 2013 ዓ.ም ምረት አካባቢዎቹን ከተቆጣጠሩ ብዙም ሳይቆይ በነሐሴ ወር መጨረሻና በመስከረም መጀመሪያ እንደነበር አምነስቲ አስታውቋል። አምነስቲ በጭካኔ የተሞሉ ካላቸው ጥቃቶች በተጨማሪ የግድያ ዛቻዎችና ማንነትን መሰረት ያደረጉ ስድቦችና አዋራጅ ተግባራትም ይፈጸሙ እንደነበር የአካባቢውን ነዋሪዎች ምስክርነት ባካተተው ሪፖርቱ አመልክቷል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሐ ተክሌ ስለ ሪፖርቱ ለአሜሪካ ድምጽ ሲያብራሩ ይህም ብለዋል።
ቆቦ ላይ ብዙ ሰዎች እንደተገደሉ ነው። በ2013 ጳጉሜ 4 እና 5 ከፍተኛ ግድያ በትግራይ ኃይሎች እንደተፈጸመ ነው። ሰላማዊ ሰዎች ላይ ማለት ነው፣ የከተማ ነዋሪዎች ላይ ብዙዎቹ። ሌላው ደግሞ በዚህ በጭና አካባቢ ሐምሌ እና ነሐሴ ላይ እንደዚሁ ከተማ በትግራይ ኃይሎች በተያዘበት ጊዜ ቤት ውስጥ የተገኙ ሴቶችን ቃቂ በሆነ ሁኔታ ጾታዊ ጥቃት፣ በተለይም ደግሞ አስገድዶ መድፈር በቡድን ለተራዘመ ጊዜ በተለይ ደግሞ 18 ዓመት ያልሞላቸው ወጣት ሴቶች ላይ እንደዚህ የተፈጸመ ነው እና እነዚህ በአጠቃላይ እንግዲህ በሁለቱም አካባቢ የተፈጸሙት ያዎች እንዲሁም አስገድዶ መድፈር በአጠቃላይ ሰብአዊነት ላይ የተፈጸመ ወንጀል ክራይምስ አጌንስት ሂውማኒቲ የሚባለው ማለት ነው እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለን እንትን። ከዚህ በፊት እንግዲህ በንፋስ መውጫ ላይ የሰራነውን አይታችሁ ታንስ አካባቢ በጣም ብዙ ቁጥር ያላቸው ሴቶች እንዴት እንደተደፈሩ ነሐሴ ውስጥ የሚያሳያል እና ሴቶች መድፈር እና ሰዎች መግደል እንደ አንድ የጦርነቱ አካል እየተወሰደ እንደሆነ ነው የሚያሳየው አንድ ላይ ስናያቸው ማለት ነው።
በአምነስቲ ኢንተርናሽናል የምስራቅ አፍሪካና ታላላቅ ሀይቆች አካባቢ ምክትል ዳይሬክተር ሳራ ጃክሰን ደግሞ የትግራይ ኃይሎች ሁሉም ተፋላሚ ወገኖች ሊከተሏቸው ለሚገቡት መሰረታዊ የዓለም አቀፍ የሰብአዊ ሕግ ደንቦች ፍጹም ቸልተኝነት አሳይተዋል ማለታቸው በሪፖርቱ ተጠቅሷል። ምክትል ዳይሬክተሯ አክለውም ከሐምሌ 2013 ዓ.ም ጀምሮ የትግራይ ኃይሎች በአማራ ክልል በሚገኙ አካባቢዎች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ስለመፈጸማቸው የሚያሳዩ መረጃዎች እየጨመሩ ነው። ይህም በብዛት የሚስተዋለውን ተደጋጋሚ ያስገድዶ መድፈር ክስተት፣ የጅምላ ግድያና ከሆስፒታሎች ጭምር የተፈጸመ ዘረፋን ይጨምራል ሲሉ ተናግረዋል። አምነስቲ ከቆቦ ምስክርነታቸውን ሰጡኝ ካላቸው ግለሰቦች መካከል የሆኑት አቶ ታከለ የተባሉ ነዋሪ ጳጉሜ 4 የነበረውን ሁኔታ ሲገልጹ
ጠዋት ላይ ውጊያው ተፋፍሞ ነበር። ህወሓቶች ተሸንፎ እንደነበርና በርካታ ተዋጊዎቻቸው እንደተገደሉ ሰምተናል። ቀን ላይ የተወሰኑ የአማራ ሚሊሻዎች ከተማዋን ሲቆጣጠሩ፣ ከሐምሌ አጋማሽ በኋላ የትግራይ ኃይሎች ለመጀመሪያ ጊዜ ከቆቦ ወጥተው ነበር። ከሰዓት በኋላ ግን በመሳሪያና በሰው ኃይል ተጠናክረው ተመልሰው መጡ። ከዚያን በቀል በሚመስል መልኩ ተራ ሰዎችን መግደል ጀመሩ። ሚሊሻዎችና የትግራይ ተዋጊዎችን የገጠሙ አርሶ አደሮች ከከተማ ወጥተው ስለነበር የሚከላከልልን አልነበረም።
ስማቸው ያልተጠቀሰ ሌላ የከተማዋ እማኝ ደግሞ
መጀመሪያ አስክሬኖችን ያየነው በትምርት ቤቱ አጥር ነው። በትምርት ቤቱ ቅጥር ግቢ ውስጥ የውስጥ ሱሪ እንደለበሱ ፊታቸው ወደ አጥር ዞሮ የተጋደሙ 20 አስክሬኖች ነበሩ። ብዙዎቹ የተተኮሰባቸው ከኋላ ጭንቅላታቸው ላይ ሲሆን የተወሰኑ ደግሞ ከጀርባቸው ነው። ከጭንቅላታቸው ጀርባ በጥይት የተመቱት ፊታቸው በከፊል ስለሌለ ማንነታቸው ሊታወቅ አልቻለም።
አምነስቲ በጭና ያደረገው ምርመራ ደግሞ በዋናነት ጾታዊ ጥቃት ላይ ያተኮረ ነው። የምርመራውን ግኝት በተመለከተ አቶ ፍሳ ተክሌ ተከታዩን ብለዋል።
ጭና ላይ እንግዲህ ለረጅም ጊዜ ነው የተፈጸመው። ወደ 30 የሆኑ የጾታዊ ጥቃት ሰለባ ያስገድዶ መድፈር ሰለባ የሆኑ ሴቶች እናያገኘ ነው እና ያው ከባድ የሆነ ላይክ ከዚህ በፊትም እንግዲህ ሪፖርት ባረግናቸው መልኩ በዛ ቅጂ የሆኑ አይነት ድርጊቶች ናቸው የተፈጸሙት። ለምሳሌ እድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ 14-15 ዓመት የሆኑ ህጻናትን አስገድዶ መድፈር ነበረ። በዚህ በትግራይ ኃይሎች አካባቢው ላይ ተቆጣጥሮበት በነበረ ጊዜ ማለት ነው። እንደዚሁ ደግሞ እናትና ልጃውን በአንድ ጊዜ እናትና ልጅን አንድ ላይ መድፈር ያየንባቸው ነገሮች አሉ። በብሔራቸው ላይ በማንነታቸው ላይ ያተኮረ አጸያፊ ስድቦች እና ማስፈራራቶች ነበሩ። ከዛ በተጨማሪ እንግዲህ ቤታቸው ውስጥ ያገኙት ማንኛውም ንብረት፣ የምግብ ነክ፣ ገንዘብ፣ ሞባይል መውሰድ፣ መዝረፍ ነበረ። እንግዲህ እነዚህ ጉዳት የደረሰባቸው ሴቶች ደግሞ በወቅቱ ላይ ቦታው ላይ የሕክምና ስላልነበረ አስፈላጊ ሕክምና መሆነ ሌላ የምክር አገልግሎት ማግኘት አልቻሉም በጊዜው። ስለዚህ በዛ ምክንያት ደግሞ ስነ ልቦናዊ እና በአካላዊ ጉዳትም ተዳርገዋል ማለት ነው።
አምነስቲ ምስክርነታቸውን ሰጥተውኛል ካላቸው ያስገድዶ መድፈር ሰለባዎች መካከል በጭና ዲድ ባህር በምትባል መንደር በህወሓት ታጣቂዎች በመኖሪያ ቤታቸው ከእናቷ ጋር መደፈራቸውን የገለጸች የ14 ዓመት ታዳጊ ትገኛለች። ሉሲ የተባለችው ይህች የሰባተኛ ክፍል ተማሪ ተከታዩን ማለቷ በሪፖርቱ ተካቷል።
አንዱ ወታደራዊ ልብስ የለበሰና ሌላው ሲቪል የለበሰ ሁለት የህወሓት ታጣቂዎች ከነመሳሪያቸው ጠዋት 5 ሰዓት አካባቢ ወደ ቤታችን ሲመጡ ከእናቴና ከአያቴ ጋር ቤት ውስጥ ነበርኩ። ትግረኛና በጥቂቱ ደግሞ አማርኛ እየቀላቀሉ ይናገራሉ። ቤተሰቦቻችን ተደፍረዋል፣ አሁን እናንተን የምንደፍርበት የኛ ተራ ነው ካሉ በኋላ አንደኛው በግቢ ውስጥ እኔን ደፈረኝ፣ ሌላው ደግሞ ቤት ውስጥ እናቴን ደፈራት። እናቴ አሁን በጣም ታማለች፣ በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ትገኛለች።
ሰላም የተባለች የ29 ዓመት ሴት ደግሞ 4 የትግራይ ተዋጊዎች እድሜያቸው የገፋ ወላጆቿን በተለየ ክፍል ውስጥ እንደቆለፉባቸውና ከዚያም በ15 ሰዓታት ጊዜ ውስጥ በቡድን እንደደፈሯት ተናግራለች። አምነስቲ ከዚህ ቀደም ሪፖርት ያደረገውን በንፋስ መውጫ በህወሓት ታጣቂዎች የተፈጸመ ያስገድዶ መድፈር ጨምሮ ታጣቂዎቹ ከገቡባቸው ሌሎች የአማራ ክልል አካባቢዎችም ታማኒ የሆኑ ያስገድዶ መድፈር ሪፖርቶች እንደደረሱት ገልጾ አሰቃቂ ያላቸው እነዚህ ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ በዛሬው ሪፖርቱ ጠቁሟል። በቆቦና በጭና የህወሓት ታጣቂዎች በግለሰብ መኖሪያ ቤቶችና ሱቆች ውስጥ የሚገኙ ንብረቶችን እንዲሁም የህክምናና የትምህርት ተቋማትን ጨምሮ ሌሎች የህዝብ ሀብቶችን እንደዘረፉና እንዳወደሙም ከነዋሪዎች ማረጋገጡን አምነስቲ አስታውቋል። በሌላ በኩል በእነዚህ ወንጀሎች ዙሪያ መረጃ ለማግኘት የትግራይ የውጭ ጉዳዮች ቢሮ ኃላፊ ላላቸው የህወሓት አመራር አባል አቶ ጌታቸው ረዳ ጥር 16 ጥያቄ ቢያቀርብም ምላሽ እንዳላገኘ ነው አምነስቲ የገለጸው። ዛሬ በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስም ቀጥተኛ ምላሽ ያልሰጠው ህወሓት ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርቡ ውንጀላዎችን አልተቀበሏቸውም። ክልሉን በፕሬዝደንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም የትግራይ ኃይሎች በአፋርና አማራ ክልሎች በሰላማዊ ዜጎች ላይ ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ በማስተባበል እንዲህ አይነት ውንጀላ የሰራዊቱ ባህሪና ተግባር እንዳልሆነ ተናግረው ነበር። ጉዳዩንም ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሩ ጥያቄ ማቅረባቸው ይታወሳል። በተጨማሪም ከትግራይ ክልል ባለስልጣናት በኩል እንዲህ ያሉ የመብት ጥሰቶች የተፈጸሙት ትግራይ ክልል ውስጥ መሆኑን በመጥቀስ ታጣቂዎቻቸውን በመወንጀል የሚወጡ ሪፖርቶች በትግራይ ለተፈጸሙ ጥሰቶች ተመሳሳይ ትርክት ለመፍጠር የታለሙ እንደሆኑ ሲናገሩ ተሰምተዋል። እነዚህን የቀደሙ የህወሓት ምላሾች በማንሳት ድርጅታቸው ሪፖርቱን በሚያጠናቅርበት ጊዜ የህወሓትን የቀደሙ ምላሾች ከግምት ውስጥ አስገብቶ እንደሆን ለተነሳላቸው ጥያቄ አቶ ፍሳ ተክሌ ተከታዩን ምላሽ ሰጥተዋል።
ያው ተመሳሳይ ደረክት እናምን የሚለው እንኳን ብዙ ምስኪን አይመስለኝ። ምክንያቱም ተመሳሳይ የሆነ ዓለም አቀፍ ስታንዳርድ ነው የሚከተለው፣ ህጎቹም ሜቶዶሎጂያችንም አንድ ነው። ስለዚህ ጉዳዩ መሆኑ ተፈጸመው ላልተፈጸመም ነው ያው የተለያየ ምላሽ ነው የሚሰጡት በእንደዚህ አይነት እንትኖች በሚኖሩበት ጊዜ። ና አንዳንዴ እንደ ኢንቨስቲጌት ይደረግ ይላሉ፣ አንዳንዴ ደግሞ እንዲሁ አውትራይት የመካር ነገር አለ። ና ያው እሱ አያዋጣም፣ በሁሉም ወገን ላይ የምናየው ነገር ነው። በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጊቱን የሚፈጸሙትን በለህግ ማቅረብ። ስለዚህ እሱ እንትን የሚያል ነገር አይደለም። አንደኛው ከዚህኛው ይበልጣል፣ እንደዚህኛው ይበልጣል ውስጥ የሚለው ውስጥ መግባት አያስፈልገንም። ሰብአዊ መብት ጥቃት አንድ ሰውም ላይ ተፈጸመ መቶም ሰው ላይ የተፈጸመ ሁሉም ጥቃት ነው።
አምነስቲ ኢንተርናሽናል ለህወሓትና ለትግራይ ኃይሎች፣ ለኢትዮጵያ መንግስት፣ ለአፍሪካ ህብረትና ለተባበሩት መንግስታት እያንዳንዳቸው መውሰድ ባለባቸው እርምጃዎች ዙሪያ ምክረ ሀሳብም አቅርቧል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀም ከሪፖርቱ ጋር በተያያዘ ምክረ ሀሳባቸውን ለግሰዋል።
ትግራይ ኃይሎች በተለይ እነዚህ የሚፈጸሙ ጥቃቶችም ማስቆም መቻል አለባቸው፣ ከዚህ በኋላ እንዳይፈጸሙ፣ ተፈጽመው ከተገኙ ደግሞ በዚህ ውስጥ የተሳተፉ ተዋጊዎችን ማግለል መቻል አለባቸው። ምክንያቱም ድርግ ያል እንዳይፈጽሙ። ከዛ ውጭ ደግሞ ምርመራ እንዲካሄድ ሁኔታዎች መመቻቸት አለበት፣ የተሟላ ምርመራ። አሁን በተለያዩ ምክንያቶች የተሰሩት ጥናቶች፣ ምርመራዎች የተሟሉ ናቸው ብዬ አላስብም። ካለው ችግር አንጻር አማራ ክልልም ሆነ ትግራይ ውስጥ የተፈጸሙት የሰብአዊ መብት ጥሰቶች በሙሉ በሙሉ ተዘግበዋል ብዬ አላምንም። ስለዚህ አጠቃላይ ኮምፕሬሄንሲቭ የሆነ የተሟላ ጥናት እንዲካሄድ በሁለቱም በኩል ሁኔታዎችን ማመቻቸት ያስፈልጋል። ለዚህ ደግሞ የተጠረጠሩ ሰዎችን ለፍርድ ማቅረብ ያስፈልጋል። ጉዳተኞችን አስፈላጊውን ካሳና ድጋፍ ሊያገኙ ይገባል ማለት ነው።
ሂዩማን ራይትስ ዎች የተባለው ሌላው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅትም ከሁለት ወራት በፊት ባወጣው የምርመራ ሪፖርት በቆቦና በጭና አካባቢዎች በአጠቃላይ በትንሹ 97 ሰላማዊ ሰዎች በህወሓት ታጣቂዎች ስለመገደላቸው ከአካባቢው ነዋሪዎች መረጃዎች እንደደረሱት መግለጹ ይታወሳል። ይህ የግድያ ተግባር የጦር ወንጀል ሊሆን እንደሚችል የጠቆመው ድርጅቱ የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተፈጸሙ በደሎችን ለማጣራት ራሱን የቻለ አሰራር ዘርግቶ ጥልቀት ያለው ምርመራ እንዲያደርግም በሪፖርቱ ምክር ሀሳብ ማቅረቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ይህን የዛሬውን የአምነስቲ ኢንተርናሽናል ሪፖርት አስመልክቶ አንድ የሰብአዊ መብቶች ተሟጋች በትዊተር ገጻቸው ላይ መልእክት አስፍረዋል። በልውውጥ ክሩ ላይም የህወሓት ቃል አቀባይ ምላሽ ሰጥተዋል። የመብት ተሟጋቹ በመልእክታቸው ህወሓት የነጻነትና የእኩልነት ጥማታችሁን ከተመሳሳይ የምሬትና የጥላቻ ጽዋ በመጠጣት ለማርካት መሻት የለባችሁም። ትግላችሁን ምንጊዜም ከፍ ካለ የስነ ምግባርና የሰብአዊነት ጣሪያ ነው ልታካሂዱት የሚገባው። ትግላችሁ በፍቅር የሚመራ ሊሆን ይገባል ሲሉ ለጻፉት ቃል አቀባዩ አቶ ጌታቸው ረዳ ከስሩ በሰጡት ምላሽ እስማማለሁ። እነዚህ ደግሞ አጥብቀን የምናከብራቸው መርሆች ናቸው። ክሶቹን በአንክሮ እናያቸዋለን። የተሳተፉትን ሁሉም በተጠያቂነት እንይዛለን ብለዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የአስቸኳይ ጊዜ አዋጁን ተግባራዊ ከማድረግ ጋር በተያያዘ በሀገር አቀፍ ደረጃ የታሰሩ ሰዎች በአፋጣኝ እንዲፈቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ አቅርቧል። የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁን ማንሳቱን እንደ በጎ ተግባር እንደሚመለከተውም ኮሚሽኑ ገልጿል። በኢትዮጵያ የሰብአዊ መብቶች ኮሚሽን የክትትልና ምርመራ የስራ ክፍል ዳይሬክተር የሆኑትን አቶ ምስጋናው ሙሉጌታን በስልክ ያነጋገረችው ፀሐይ ዳምጠው ተከታዩን ልካለች።
ኢትዮጵያ በገጠማት የሰላምና ደህንነት ውጥረት ሳቢያ ጥቅምት 23 2014 ዓ.ም በሀገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ ማወጇ ይታወሳል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ለሀገሪቱ ሰላምና መረጋጋት ስል ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ አውጆ እንደ አስፈላጊነቱ ማሳጠር ወይም ማራዘም እንዲቻል አድርጎ አውጆ እንደነበር ነው የተገለጸው። በዚህ መሰረትም ትናንትና ማለትም የካቲት 8 2014 ዓ.ም ተመረጠ የኢትዮጵያ ሕዝብ ተወካዮች ምክር ቤት በተቀመጠው አስቸኳይ ስብሰባ አዋጁን ማንሳቱን አሳውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫውን ያወጣው ትናንትና የካቲት 8 2014 ዓ.ም ተመረጠ የተሰበሰበው የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ እንዲነሳ ያሳለፈውን ውሳኔ መነሻ አድርጎ ነው። አዋጁ መነሳቱን በበጎ መመልከቱን ኮሚሽኑ ገልጸዋል። ይህም ሆኖ ግን ከአስቸኳይ ጊዜ አዋጅ ጋር በተያያዘ በቁጥጥር ስር የዋሉ ዜጎች በአስቸኳይ እንዲለቀቁ ጠይቋል። አቶ ምስጋናው ሙልጌታ በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ የስራ ክፍል ዳይሬክተር ናቸው። አዋጁ በመነሳቱ ኮሚሽኑ ያንጸባረቀውን አቋም ገልጸዋል።
ያው ሰብአዊ መብቶች ኮሚሽን ከዚህ ቀደምም የፌዴሬሽን ምክር ቤት ይህንን አዋጅ የማንሳት የውሳኔ ሀሳብ ሲያቀርብም ያለውን ድጋፍ ገልጿል። በተለይም የአስቸኳይ ጊዜ አዋጅ ሁኔታ በሰብአዊ መብቶች ላይ የሚያደርገውን ተጽዕኖ ከግንዛቤ በማስገባት በበጎ ነው ውሳኔውን የተመለከት ነው እና ይህንንም በበጎ እንደምንመለከተው ትላንት ባወጣናት መግለጫ ለመግለጽ ሞክረናል። ከአስቸኳይ ጊዜ አዋጅ ጋር ተያይዞ በቁጥጥር የዋሉ ሰዎችን የሰብአዊ መብት ሁኔታ በሚመለከት ተከታታይ ምክረ ሀሳቦችንም አቅርበናል። በአጠቃላይ ከአስቸኳይ ጊዜ አዋጅ ጋር በተያያዘ በሀገሪቷ ምን ያህል ሰው ተይዞ ነበር የሚለው የተጠናከረ ዳታ የለንም። እኛ በጎበኘናቸው አካባቢዎች የነበሩትን ነው ልንናገር የምንችለው የምናውቀው። እሱንም በሚመለከት ግን ያያዛቸውን ሁኔታ እኛ እንደ ክፍተት ተመልክተን የነበረው በጊዜው በተለይ ትልልቅ ሰዎች፣ በቂ ማጣራት ሳይደረግ የታሰረ ሰዎች፣ የታመሙ ሰዎች፣ ሴቶች፣ የሚያጠቡ እናቶች ጭምር እነዚህን አይነት ጉዳዮች ለይተን ምክር ሀሳቦችን ማቅረባችን ይታወሳል። ስለዚህ ሁሉንም ቦታ አዳርሰን ክትትል ባናደርግም ያየናቸውን በክትትል የለየናቸውን ጉዳዮች ግን በየጊዜው አሳውቀናል።
የአስቸኳይ ጊዜ አዋጁ የሚገድባቸው የሰብአዊ መብቶች እንዳሉ ያስታወሱት አቶ ምስጋናው ይህ ደግሞ የሰብአዊ መብቶች ጥሰትን ያስከትላል በማለት አስረድተዋል።
እንግዲህ በአስቸኳይ ጊዜ አዋጁ አንደኛው የሚሰጠው ስልጣን ፍርድ ቤት ያለማቅረብ ነው። መንግስት በአስቸኳይ ጊዜ አዋጁ እንደመሆኑ መጠን እነዚህን ፕሮሲጀራል ራይት የምንላቸው የስነ ስርዓት መብቶችን ከነበረው የጸጥታ ሁኔታ አንጻር የመገደብ ስልጣን ወይም ዲስክሬሽን የምንለውን ነው የሚሰጠው። ስለዚህ በአብዛኛው ከአስቸኳይ ጊዜ አዋጁ ጋር የተያዙ ሰዎች ፍርድ ቤት እየቀረቡ አልነበረም እና ሌሎች ከዚህ ጋር ተያይዞ የነበሩ መብቶች የተሰጣቸው አልነበረም። ያ ግን አስቸኳይ ጊዜ አዋጁ የሚፈቅደው ነው። ከአስቸኳይ ጊዜ አዋጅ ሰብአዊ መብቶች ላይ የሚያሳድረው ተጽዕኖ ስንል ይህን ማለታቸው እ መብቶችን ይገድባል አስቸኳይ ጊዜ አዋጅ። ስለዚህ ለሰብአዊ መብት በጣም ምቹ ሁኔታን አይፈጥርም። ለዛ ነው መነሳቱም በበጎ የምናየው። ስለዚህ አሁን የአስቸኳይ ጊዜ አዋጅ ሲነሳ ፍርድ ቤት ማቅረብ ተመልሶ ግዴታ ይሆናል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በአስቸኳይ እንዲለቀቁ ጥሪ ያቀረበው የትኞቹን ታሳሪዎች እንደሆነ የተጠየቁት አቶ ምስጋናው ተከታዩን ነው ያብራሩት።
የተወሰኑ ሰዎች አሉን እኛ በክትትላችን የምንከታተለው። ያ ማለት ግን ሁሉንም በሙሉ በመረጃ ይዘናል ማለት አይደለም። አንዳንድ እኛ የምናደርገው ክትትል ኦቨሮል ፒክቸሩን በሚገልጽ ሁኔታ ነው። ስለዚህ አሁን እኛ ያለን መረጃ አሁንም ያልተለቀቁ ሰዎች አሉ፣ ከአስቸኳይ ጊዜ አዋጁ ጋር ተያይዞ የታሰሩ አስቸኳይ ጊዜ አዋጁ የሚነሳ ከሆነ ወይ መለቀቅ አለባቸው በአፋጣኝ፣ ካልሆነ ደግሞ በባለፈው መግለጫችን እንደጠቆምነው በመደበኛው የፍትህ ስርዓት መዳኘት አለባቸው። ያ ማለት የመደበኛው የፍትህ ስርዓት በሚጠይቀው መልኩ ፍርድ ቤት መቅረብ አለባቸው፣ ዋስትና መብታቸው ሊከበር ይገባል፣ ወዘተ። እነዚህ በህገ መንግስቱ የተጠርጣሪ ሰዎች መብት ተብለው የተደነገጉ ጥበቃዎች ለእነሱም ተገቢ እና ተፈጻሚ ሊሆኑ ይገባል ነው።
አቶ ምስጋናው አክሎም በዚህ ከአስቸኳይ ጊዜ አዋጅ ጋር ተያይዞ እስር ላይ ቆይተው የተለቀቁ ግለሰቦች አሁንም በችግር ላይ ናቸው ሲሉ አስፈጻሚው አካል ለችግራቸው እልባት እንዲሰጥ እንጠይቃለን ብለዋል።
አንድ አሁን ክትትል እያደረግን ያለነው ጉዳይ እና በብዙ አቤቱታ እየተቀበልን ያለነው ጉዳይ እነዚህ ከአስቸኳይ ጊዜ አዋጅ ጋር ተያይዘው የነበሩ ሰዎች ተይዘው ስለመቆየታቸው የሚያረጋግጥ ማረጋገጫ ከፖሊስ ካሰራቸው አካል በሚጠይቁበት ጊዜ እያገኙ አይደለም። በዛ ምክንያት ደግሞ ቀጣሪዎቻቸው የመንግስትም የግልም ቀጣሪዎች ከስራ ተለይታችሁ በቆያችሁበት ጊዜ የት እንደነበራችሁ ማስረጃ አምጡ ተብለው ይጠየቃሉ። ያንን ማስረጃ ደግሞ ያሰራቸው አካል አሁን እየሰጣቸው አይደለም። ያንን ጉዳይ ተቀብለን ያንን አቤቱታ ተቀብለን የተወሰነ ክትትል አድርገን ለሚመለከታቸው አካላትም አሳውቀናል። እነዚህ ሰዎች በእስር ላይ ለቆዩበት ጊዜ ማስረጃ ያስፈልጋቸዋል። ይሄንን የሚመለከተው አካል እንዲሰጣቸው፣ ከዛም ደግሞ ወደ መደበኛ ህይወታቸው ወደ ስራቸውም ለመመለስ ሁኔታዎች እንዲመቻችላቸው ያስፈልጋል። ይህን ማድረግ ያስፈልጋል በአፋጣኝ የሚል ነው አንደኛው የጠቆምነው ምክራት።
ከእስር የተለቀቁ ሰዎች በአስቸኳይ ጊዜ አዋጅ ታስረው መለቀቃቸውን የሚያመላክት ማስረጃ ከመስጠት ጋር ተያይዞ ከፌዴራል ፍትህ ሚኒስቴር አቃቤ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። የኢትዮጵያ እስልምና ጉዳዮች ምክር ቤት የኡለማ ምክር ቤት አባልና የሰላምና ሕግ ዘርፍ ኃላፊ ሼህ መሐመድ ሲራጅ ትግራይና እኛ አንድ አገር እንጂ ሁለት አገር መሆናችንን አናውቅም ሲሉ የትግራይ ክልል እስልምና ጉዳዮች ምክር ቤት የራሱን ምክር ቤት ማቋቋሙን በተመለከተ ላሳለፈው ውሳኔ ምላሽ ሰጥተዋል። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሐጂ አማን የግላቸው መሆኑን ገልጸው በሰጡት አስተያየት አሁን በጦርነቱ ምክንያት መገናኘት አልተቻለም። ጦርነቱ ቆሞ ሰላም ሰፍኖ መገናኘት ሲቻል ግን የኢትዮጵያ የእስልምና ምክር ቤት ለማስተካከል ኃላፊነት አለበት። እስከዚያ ግን በግሌ ህጋዊ ናቸው ብዬ አላምንም ብለዋል። ጽዮን ግርማ ዝርዝር አላት።
ከትላንት በስቲያ መግለጫ ያወጣው የትግራይ ክልል የእስልምና ጉዳዮች ምክር ቤት ከዚህ በኋላ ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር የነበረውን ግንኙነት ማቋረጡን መግለጹን መዘገባችን ይታወሳል። በዚህ ጉዳይ ላይ ከአሜሪካ ድምጽ የተጠየቁት የኢትዮጵያ እስልምና ጉዳዮች ምክር ቤት አንዱ አባል የሆነው የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሐጂ አማን የግላቸው መሆኑን ገልጸው በሰጡት አስተያየት
አንድ ክልል ከፌዴራል እስልምና ጉዳይ አብሮ ሁሉም የኢትዮጵያ ክልሎች አንድ ላይ ሆነው ተቃቁሞ ፌዴራልን አቃቁሟል። ከተቃቀመ በኋላ ጠቅላላ ጉባኤ ተሰብስቦ አብሮ ሆኖ የክልሉን ሁኔታ ተወያይቶ ውሳኔ ሳይሰጥ አንዱ ክልል እኔ ከዛ ወጥቻለሁ ማለት ተቀባይነት የለውም። ያ ክልል ያለበት ምክንያት መታየት አለበት። ለብቻው ተገንጥሎ ክልሉ በፌደራል ኢትዮጵያ ስር ባለበት ሁኔታ እሱ ተገንጥኛለሁ ማለት ተቀባይነት አይኖረውም።
ከትላንት በስቲያ ምክር ቤቱ በትግራይ ክልል መቋቋሙን ገልጸው ለአሜሪካ ድምጽ አስተያየት የሰጡት የምክር ቤቱ ፕሬዝዳንት ሼክ አደም አብዱል ቃድር ለዚህ ውሳኔ ካበቃቸው ጉዳዮች አንዱን ሲያስረዱ ተከታዩን ብለው ነበር።
ትግራይ ውስጥ ብዙ ኢማሞች፣ አሰጋጆች፣ ብዙ ቃዲዎች፣ ብዙ ዑለማዎች ተጨርሰውብናል ማለት ከመስጂድ ያወጡ ነው የገደሏቸው። እንዲያውም እንዳይቀበሩ 3 ቀን 4 ቀን የተቀመጡ ወንድሞቻችን አሉ በትግራይ ውስጥ ማለት ነው። ብዙ ዑለማዎች ተጨርሰውብናል። ብዙ መስጂድ ፈርሶብናል። ከፈረሱት መስጂዶች ያው የነጃሽ መስጂድ በአለም ደረጃ የምታወቅ ማለት ነው። ከማካ ቆጥሎ ነጃሽ ነው። ስለዚህ ነጃሽ ያህል ፈርሶብን በዙሁ ላይ ፌደራል እስልምና ጉዳይ በደረሰብን ነገር መጽናናትም ይሁን አንዳንድ ነገር በማድረግ እኛ ጋር ያደረገው ነገር የለም።
በዚህ አስተያየት ያልተስማሙት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሐጂ አማን
አንድም እስልምና ጉዳይ ወይ ፌደራል እስልምና ጉዳይም ተቃውሞ አላሰማም፣ ከእኛ ጎን አልቆመም የሚባለው ትክክል አይደለም። ምክንያቱም እኛ የትም ሆነ እንደ አዲስ አበባ እስልምና ጉዳይም ሆነ ሌላው ጉዳዮች ይህንን የሃይማኖት ተቋማት፣ የሃይማኖት እምነት ቤቶች፣ የእምነት አባቶች መደፈርም መነካትም የትም ሆነ ትግራይም ሆነ ከትግራይ ውጭም ሆነ አማራ ክልል፣ ኦሮሚያ ክልል፣ አፋር፣ ሶማሌ የትም ሆኖ መደፈር የለባቸውም፣ መከበር አለባቸው ቢለን ከዚህ በፊትም ትሆናል ተናግረናል። እንደውም ነጃሺ መስጂድ በተመታ ጊዜ ሁሉም አንድ ላይ ሆኖ ይሄ የተሰራ ስራ ከእንትን ውጭ ነው ማንም ሆነ ማን ብለን ነው የተናገር ነው። በዚህ በኩልም ያለው በዛ በኩልም ያለው ሆነ ማንኛውም አካል ሃይማኖት ተቋማትን መነካት የለባቸውም ይሄ ብለን ተቃውሟችን አሰምተናል። ሁሉም ተቃውሞ አሰምቷል። ሌላው ጦሩም ስላለ እዛ ገብተን እርዳታም ሆነ ሌላ ክልሎች እንደምንገባ ሁሉ እዛ እርዳታ ለማድረስ ለመጠየቅ አልተቻለም። ምክንያቱም ክልሉን ለመድረስ እና ለመግባት መንገድ የለም እና በዛ ካልሆነ በስተቀር እንደ ህዝብም እኛ አሁንም ቢሆን እንደ ህዝብም እንደ ትግራይ ህዝብ እንደ ማንኛውም ህዝብ እርዳታው ቢከፈትና መግባት ቢቻል መርዳት ቢቻል ሁሉም ዝግጅ እንደሆነ ነው።
በሌላ በኩል በጉዳዩ ላይ ምላሽ እንዲሰጡን የኢትዮጵያ እስልምና ጉዳዮች ምክር ቤት የኡላማ ምክር ቤት አባልና የሰላምና ህግ ዘርፍ ኃላፊ ሼክ መሐመድ ሲራጅን ጠይቀን ነበር።
ትግራይ እስልምና ጉዳዮች ሊመጣ አይችልም ማለት እኛ ሁለት ሀገር አይደለም። የሀገሪቱ ችግር የታወቀ ነው። ያለው ችግር በሁሉም ያለ ነው። እዛም ከዚህም ያለ ለማንም ግልጽ ነው። እኛ ደግሞ የሃይማኖት ሰዎች በሰላም ጸሎት ማድረግ እንጂ መጥፎ ነገርን የሚገድፍ ማንም ሰው የለም። ጥሩን በጥሩነት እንገድፋለን። መጥፎ ደግሞ ከሆነ ሃይማኖታዊ ውግዘት የሚያስከትል ሲሆን እናወግዛለን። የማይመለከተን ወይም ደግሞ ነገሮች የምንገባባቸው ነገሮች አሉ፣ የማንገባባቸው ነገሮች አሉ። አሁን ለማንኛውም ዞሮ ዞሮ ትግራይና እኛ አንድ ሀገር መሆናችን እንጂ ሁለት ሀገር መሆናችንን ስለማናቅ በዚህ ዙሪያ ላይ እስኪ ምናልባት ለሌላ ጊዜ እንትን ብለን ተነጋግረን የምንሰጠው ሊኖረን ይችላል። በአሁኑ ሰዓት ግን ምንም የማውቀው ነገር የለኝም። ያስባላቸው ምንም እንደሆነ ልረዳ አልችልም።
የትግራይ እስልምና ጉዳዮች ምክር ቤት ካቀረባቸው ቅሬታዎች አንዱ ከኢትዮጵያው ምክር ቤት ጋር ቀድሞውኑ የተቋረጠ ግንኙነት እንደነበረው ገልጾ ገንዘብ ከተሰጣቸው 4 ዓመት አካባቢ መቆጠሩን ተናግረው ነበር። ሼህ መሐመድ ሲራጅ ለዚህ ወቀሳ በሰጡት ምላሽ
ለምሳሌ ኢትዮጵያ እስልምና ጉዳዮች ለማንኛውም ለእያንዳንዱ ክልል የሚያደርጋቸው ፈሰሶች ከሀጅና ኡምራ የሚገኙ ነበሩ። ሀጅና ኡምራ ራሱ ተቆመ 3 ዓመት ነው። በኮቪድ የተነሳ ሀጅ የለም ማለት ነው። እና በዚህም ደግሞ ራሳቸው በዛው ባላቸው ራሳቸው የትግራይ እስልምና ጉዳዮች ራሱ መተዳደሪያ በዛው በአካባቢ እንዳለ ነው የማውቀው።
የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዚዳንት ሱልጣን ሀጂ አማን ጉዳዩ በቀጣይ ሊስተካከል ስለሚችልበት ሁኔታ ተጠይቀው አሁን በጦርነት ምክንያት መገናኘት አልተቻለንም፣ ጦርነቱ ቆሞ ሰላም ሰፍኖ መገናኘት ሲቻል የኢትዮጵያ እስልምና ምክር ቤት የማስተካከል ኃላፊነት አለበት፣ እስከዚያው ግን እኔ በግሌ ህጋዊ ናቸው ብዬ አላምንም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባው እናመሰግናለን። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአፋርና አማራ ክልል በጦርነቱ ለተጎዱ ዜጎች 350 ሚሊዮን ብር የሚገመት ድጋፍ ማድረጋቸውን የፌዴራል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አይዞን ኢትዮጵያ የተባለ መተግበሪያን በመጠቀም የተሰበሰበው ገንዘብ በቀጥታ ወደ ኮሚሽኑ ገቢ የተደረገ ሲሆን በዚሁ ገንዘብ የተገዛው የመጀመሪያ ዙር እርዳታም ወደ አፋርና አማራ ክልል መድረሱ ተገልጿል። መተግበሪያውን ያዘጋጁት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የመተግበሪያውን ተደራሽነት በማሳደግ ከነፍስ አድን ድጋፍ ባሻገር በመልሶ ማቋቋሙ ሂደትም የጎላ ሚና መጫወት እንደሚፈልጉ በተወካያቸው አማካኝነት ገልጸዋል። አዲስ ቸኮል ተጨማሪ አለው።
ፌደራል የአደጋ ስጋት ስራ አመራር ኮሚሽን 350 ሚሊዮን ብር የሚገመት ድጋፍ ከውጭ ከሚኖሩ ኢትዮጵያውያን ማግኘቱን አስታወቀ። ኢትዮጵያውያንና ትውልደ ኢትዮጵያውያን የሚያደርጉትን ድጋፍ ቀጥታ ወደ ኢትዮጵያ መንግስት የሚያስገባው አይዞን ኢትዮጵያ በተባለ መተግበሪያ አማካኝነት የተሰበሰበው 7 ሚሊዮን ዶላር ወይም 350 ሚሊዮን ብር ገደማ ገንዘብ ገቢ መሆኑንና ምግብና ምግብ ነክ ያልሆኑ ድጋፎች ለአፋርና አማራ ክልሎች መድረስ መጀመራቸውን የኮሚሽኑ ህዝብ ግንኙነት ኃላፊ አቶ ደበበ ዘበዴ ለአሜሪካ ድምጽ አስታውቀዋል።
የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ለአማራና ለአፋር ክልል ድጋፍ አቅርቧል። ይህም ድጋፍ እንግዲህ ለአፋር ክልል 12 መኪና ከነተሳቢው እንዲሁም ለአማራ ክልል 14 መኪና ከነተሳቢው ምግብና ምግብ ነክ ያልሆነ ድጋፍ ለመጀመሪያ ዙር የተላከ ሲሆን በቀጣይም ይኸው የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ባሰባሰቡት ገንዘብ በቀጣይም የሚቀጥል መሆኑን መግለጽ እፈልጋለሁ።
አሁን ለሁለቱ ክልሎች የተደረገው ድጋፍ የመጀመሪያ ዙር ነው ያሉት አቶ ደበበ በቀጣይም ተመሳሳይ ድጋፎች ይቀጥላሉ ብለዋል። እንደ አቶ ደበበ የፌዴራል መንግስቱ ከራሱ በጀት ከመንግስታዊ ካልሆኑ ድርጅቶችና ከሌሎች ረጅ ሀገራት ጋር በመተባበር ለተጎጂዎች መሰል ድጋፍ እያቀረበ መሆኑን ተናግረው በዚህ ረገድ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እያበረከቱት ያለው ድጋፍ ቀላል ግምት የሚሰጠው አይደለም ብለዋል። ይሁንና ከፍተኛ በጀት የሚፈልገው ድጋፍ ከደራሽ እርዳታ ይልቅ የመልሶ ማቋቋም በመሆኑ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ እንዲዘጋጁ ጥሪ አቅርበዋል።
ትልቁ ስራ የመልሶ ማቋቋም ስራ ነው። አሁን የነፍስ ማዳን ስራ እየሰራን ነው። የማረጋጋት ስራ እየሰራን ነው። እኛ ብቻ አይደለንም፣ የተለያዩ ሴክተር መስሪያ ቤቶችም ክልሎችም በጣም እየተሳተፉበት ነው። ቅድም የገለጽኩልህ የህብረተሰብ ክፍሎችም እየተሳተፉበት ነው። የመልሶ መገንባቱ ስራ ግን ሂውጅ ካፒታል የሚጠይቅ ነው። ምክንያቱም ከግለሰብ ቤት ጀምሮ በርካታ መሰረተ ልማቶች ለህዝብ አገልግሎት የሚሰጡ ነገሮች ወድመዋል። እነዚህ በቁስ ደረጃ ቢሮ ውስጥ ሳይቀር ብዙ ነገሮች ተዘርፈዋል ወድመዋል። እነዚህን ለመተካት የሚደረገው ጥረት በመንግስት ብቻ አይደለም፣ ቅድም የገለጽኩልሃለ በግለሰብ፣ በቡድን፣ በማህበር፣ በተቋም እንዲሁም ውጭ የሚኖሩ ኢትዮጵያውያን አቅሞች ናቸው።
ባይዞን ኢትዮጵያ መተግበሪያ አማካኝነት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያደረጉት ድጋፍ በትክክል ለታለመለት ዓላማ መዋሉን ለማረጋገጥ ከአሜሪካ ወደ ኢትዮጵያ መምጣታቸውን የነገሩን አቶ በቀለ ወልደ ሚካኤል የመጀመሪያ ዙር እርዳታው መድረሱን በስፍራው ተገኝተው ማረጋገጣቸውን ይናገራሉ።
በአጠቃላይ ለአፋር ክልል ከናዝሬት ብሔራዊ አደጋና ስጋት አመራር መጋዘን ሲነሳና አፋር ክልል ደርሶ 12 መኪና ለክልሉ አደጋ ስጋት ኮሚሽነር ያስረከብን ሲሆን ለአማራ ክልል 14 መኪና ለክልሉ አደጋ ስጋት አስረክበን ሰሜን ወሎ፣ ወልዲያና ቆቦ ሲከፋፈል ደግሞ በቦታው ተገኝተን እኛም ያደረሰን መሆናችንን ነው የምገልጽልን።
አቶ በቀለ ወልደ ሚካኤል ስለ አይዞን ኢትዮጵያም የሚሉት አላቸው።
አይዞን ኢትዮጵያ መተግበሪያ ነው። ያ መተግበሪያ በመላው ዓለም ያሉ የዲያስፖራ አባላት እና መላው ኢትዮጵያ የሚገኙ አንዳንድ ድርጅቶች ተባብረው ለመንግስት በቀጥታ እንዲገባ የተገበረ ፕላትፎርም ከ4-5 ወራት በፊት ነው የተጀመረው። የተጀመረበትን ምክንያት ከዚህ በፊት ያው ዲያስፖራው በሚያስባቸው ገበያዎች በተለያዩ ሰዎች እየተሰበሰቡ ሀሜት የነበረባቸው ስለነበረና ለተረጂው ሕዝብ አይደርስም የሚባል ሀሜት ስለነበረበት አሁን ለመንግስት እርዳታ ማስተባበሪያ በቀጥታ እንዲገባ ተደርጎ የተዘጋጀ መተግበሪያ ነው እና ገቢውም በቀጥታ ወደ መንግስት እጅ የሚገባ ነው። ይህንን ያዘጋጀው የዲያስፖራ ኤጀንሲ ሰዎች አሉ። ከሰላምና አንድነት የዲሲ ግብረ ኃይል የተለያዩ ሰዎች አሉ። በግሩፕ ሆኖ በመንግስትም ደግሞ የእርዳታ ማስተባበሪያ ማለት
የአደጋ ስጋት ስራ አመራር
ከእነሱም ሰዎች አሉ። በጋራ የተዘጋጀ መተግበሪያ ነው።
አይዞን ኢትዮጵያ ወደፊት ተደራሽነቱን አስፍቶ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማሳተፍ በመልሶ ማቋቋሙም የራሳቸው ሚና መጫወት እንደሚፈልጉ ነው የሚናገሩት።
ህይወት አድኑን ተሰርቷል እና ቀጣዩን ለመስራት እንደገና ህብረተሰቡ መልሶ ለማቋቋም ብዙ ችግር ነው። አሁን ሄደን ያየነው ነገር በጣም የከፋ ችግሮችን ነው ያየነው። በቀላሉ እንዲህ የሚቀረፍ ነገር አይደለም እና በቀላሉ የሚቀረፍ ስላልሆነ ህብረተሰቡ በቀጣይነት የእርዳታ እጁን እንዲዘረጋና ህብረተሰቡን ለማቋቋም እንዲቻል የራሱን አስተዋጽኦ እንዲያደርግ ያው የእኛ ስራ ማስተባበር ነው። ሄደን እንደገና ለማስተባበር እና በቀጣይነት እንዲቀጥል ለማድረግ እንሞክራለን።
ከትግራይ ወደ አማራና አፋር በተስፋፋው ጦርነት 1.4 ሚሊዮን ሰዎች ከአማራ ክልልና 400,000 ሰዎች ደግሞ ከአፋር ክልል ተፈናቅለው እንደነበር የሚናገሩት የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ከእነኝም መካከል በአማራ ክልል ከ1.2 ሚሊዮን የሚበልጡት ወደ ቀያቸው መመለሳቸውን፣ በአፋር ክልል ግን አሁንም ያሉ ተፈናቃዮች ቁጥር 400,000 መሆኑን ተናግረዋል። አሁንም ተፈናቅለው የሚገኙትም ሆነ ወደ ቀያቸው የተመለሱት እንዲሁም ከቀያቸው ባይለቁም የንብረት ውድመት የደረሰባቸው በሚሊዮን የሚቆጠሩ ዜጎችን መልሶ ለማቋቋም ወደፊት ሰፊ ድጋፍ ያስፈልጋል ነው የሚሉት። አቶ ደበበ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እየተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ የሙርሌ ታጣቂዎች በደቡብ ሱዳናውያንም ላይ ወንጀል የሚፈጽሙ መሆናቸውን ገለጸ። ሰላማዊ ሰዎችን የሚገድሉትና ልጆች የሚጠልፉትም ከኢትዮጵያ ብቻ ሳይሆን በደቡብ ሱዳን ውስጥም ከአንዱ ወደ ሌላው አካባቢ እየተንቀሳቀሱ ተመሳሳይ ድርጊት እንደሚፈጽሙ ገልጸዋል። የአካባቢው ቃል አቀባይ ጃይ አንዲናራይ ለአሜሪካ ድምጽ በስልክ እንደተናገሩት ታጣቂዎቹ ድርጊቱን እንዲያቆሙና የተጠለፉትን ህጻናት ለማስመለስ ከኢትዮጵያ መንግስት ባለስልጣናት ጋር መነጋገራቸውን ገልጸው ነገር ግን ከተነጋገሩም በኋላ ጠለፋና ግድያ መፈጸሙን ተናግረዋል። ጽዮን ግርማ ዝርዝር አላት።
ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሰላማዊ ሰዎችን መግደላቸውን፣ ህጻናት ጠልፈው መውሰዳቸውንና ከብቶች መዝረፋቸውን የክልሉ ፖሊስ ሰሞኑን ለአሜሪካ ድምጽ አስታውቆ ነበር። ሰሞኑን ደግሞ ጋምቤላ የገቡ የሙርሌ ታጣቂዎች 8 ሰዎች መግደላቸውንና 5 ሰዎች ማቁሰላቸውን እንዲሁ የክልሉ ፖሊስ ለአሜሪካ ድምጽ ገልጾ ነበር። በድንበሩ አካባቢ የሚፈጸመውን ይህንኑ ችግር ለመፍታትም በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የሚመራውና የጋምቤላና ቤንሻንጉል ጉምዝ ርዕሳነ መስተዳድሮችን የያዘ ልዑክ ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ መመለሱን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምጽ መግለጻቸው ይታወሳል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የደቡብ ሱዳን የታላቁ ፒቦር አስተዳደር ቃል አቀባይና የወጣቶች የባህልና ኢንፎርሜሽን ሚኒስተር ጃይ አዲንጎራናይ ታጣቂዎቹ የሙርሌ ጎሳን የሚወክሉ አይደሉም ይላሉ።
ደቡብ ሱዳን ሶስት የተለያዩ የአስተዳደር አካባቢዎች ሲኖሯት አንደኛው አራት የተለያዩ ጎሳዎችን የያዘው ታላቁ የፒቦር አስተዳደር አካባቢ ወይንም ግሬተር ፒቦር አድሚኒስትሬሽን ኤሪያ የሚባለው ነው። ሙርሌ ከነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን ይህን ጥቃት የሚፈጽሙት ከዚህ ጎሳ የወጡት ግለሰቦች ናቸው። የሙርሌ ታጣቂዎች በሚል ወንጀል በመስራት የሚታወቁት ግለሰቦች በቡድን ሕፃናትን አፍነው ይወስዳሉ፣ ድንበር ተሻግረው ኢትዮጵያኖችንም ያጠቃሉ። ነገር ግን እነዚህ የደቡብ ሱዳን መንግስት በወንጀለኝነት የሚያውቃቸው ግለሰቦች የሙርሌን ማህበረሰብ አይወክሉም።
ታጣቂዎቹ በደቡብ ሱዳን በኩል ካሉ የማህበረሰብ ክፍሎችም ሆነ ከኢትዮጵያ አግተው የሚወስዷቸውን ሴቶች ሚስት፣ ሕፃናቱን ደግሞ ከብት ጠባቂ እንደሚያደርጓቸው የገለጹት ቃል አቀባዩ ሰዎችን እንደሚገድሉና ንብረትም እንደሚወስዱ ተናግረዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ሰሞኑን ለአሜሪካ ድምጽ እንደተናገሩት የካቲት 10 2014 ዓመተ ምህረት የሙርሌ ታጣቂዎች ድንበር አቋርጠው በመግባት በኒውዌር አኮቦ ወረዳ ውስጥ ሶስት ሰላማዊ ሰዎችን መግደላቸውን ገልጸው ነበር።
ሙርሌ ጥቃት የሚያደርገው በህፃናትና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒውዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶረኛ ልጅ በሞተር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ አለ። ሌሊት ነው እንደዚህ ያደረጉት።
አያይዘው ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ ሶስት ህጻናት አፍነው መውሰዳቸውን ለአሜሪካ ድምጽ ተናግረው ነበር።
ሙርሌ ጥቃት የሚያደርገው በህፃናትና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒውዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶረኛ ልጅ በሞተር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታም አለ። ሌሊት ነው እንደዚህ ያደረጉት።
የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ ቃል አቀባይ ጃይ ታጣቂዎቹ ለመጨበጥ የሚያስቸግሩ ናቸው ብለዋል።
እነዚህ ታጣቂዎች የተደራጁና አንድ የተወሰነ የሚታወቅ ቦታ የሚኖሩ ቡድኖች አይደሉም። አምስት፣ አስር እና ከዚያ በላይ የሆኑ ታጥቀው የሚንቀሳቀሱ ከደቡብ ሱዳንም ሆነ ከኢትዮጵያ ከብት እየዘረፉ የሚኖሩ ወንጀለኞች ናቸው።
ሰሞኑን የኢትዮጵያ መንግስት ባለስልጣናት ደቡብ ሱዳን ተገኝተው መወያየታቸውን እና ነገር ግን ከውይይቱ በኋላ በድጋሚ ጥቃት መድረሱን የጋምቤላ ክልል መንግስት መግለጹን ጠቅሰን ችግሩን መፍታት እንዴት እንዳልተቻለ የጠየቅናቸው ቃል አቀባዩ
እነዚህ ድንበር አቋርጠው ጥቃት የሚፈጽሙ ግለሰቦች ድንበር ተሻግረው ጥቃት እንዲፈጽሙ የሚነግራቸው ወይንም ደግሞ አንድ የተደራጀ ቡድን አባል ባለመሆናቸው ቁርጥ ባለ ሁኔታ ችግሩን እናስወግዳለን ብሎ መናገር አስቸጋሪ ነው። ወይንም ደግሞ በሙርሌ ማህበረሰብ ውስጥ ጉዳዩን አንስቶ በመወያየት መፍታት ይቻላል ብሎ መነጋገርም አይቻልም። ግለሰቦቹ በሙርሌ ስም የሚንቀሳቀሱ ወንጀለኞች ናቸው።
አያይዘውም በደቡብ ሱዳንም ሆነ በኢትዮጵያ በኩል ያሉ ሰላማዊ ሰዎች በተደጋጋሚ በታጣቂዎቹ ጥቃት እንደሚደርስባቸው ገልጸው ሁለቱ መንግስታት መፍትሄ ለማፈላለግ እየሰሩ መሆኑን ተናግረዋል። መንግስታቸውም ጥረት እያደረገ መሆኑን አስረድተዋል።
እነሱን ለመቆጣጠርና ድርጊቱን ለማስቆም አስቸጋሪ ቢሆንም እንደ ደቡብ ሱዳን መንግስት እንዲሁም እንደ ታላቋ ፒቦር አስተዳደር ቃል አቀባይ ሆኜ መናገር የሚፈልገው መንግስት ለችግሩ መፍትሄ ለመፈለግ ጠንክሮ እየሰራ መሆኑ ነው። እውነቱን ለመናገር እነዚህ ቡድኖች ወይንም ወንጀለኞች በቀጥታ ማን እንደሆኑና የት እንደሚገኙ ስለማይታወቅ መፍትሄ ማፈላለግ ሂደቱን ከባድ ቢያደርገውም መንግስት ግን ለጉዳዩ መፍትሄ ለመፈለግ እየሰራ መሆኑን ለማረጋገጥ እፈልጋለሁ።
የሙሩሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናት አግተው መውሰዳቸውን፣ ከ2000 በላይ ከብቶች መውሰዳቸውን ሲዘገብ ቆይቷል። በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቀጣዩ ቅንብር ሴቶችና ቤተሰብ ነው። አማኔ በዳሶ በዩናይትድ ስቴትስ ሚኒሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ እየተወዳደረች የምትገኝ ትውልደ ኢትዮጵያዊ ናት። ከኤደን ገረመው ጋር ስለ እድገቷ፣ የፖለቲካ ህይወቷና እንደ ስደተኛ ጥቁር ሙስሊም ሴት በኮንግረስ መወዳደሩ ያመጣል ብላ ስለምታምነው ለውጥ ተነጋግረዋል። አማኔ አማርኛ ቋንቋ መስማት እንጂ መናገር ባለመቻላ ቆይታቸውን ያደረጉት በእንግሊዝኛ ቋንቋ ነው። አማኔ ራሷን ስለ ልጅነቷ ከምታስረዳበት ይጀምራል።
Story is different than anybody else's in Washington right now. I was born
የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣሁት በአራት አመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው። እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ ነው የኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው። ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘው እንዲሁም እንደራሱ ሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በ13 አመቴ ነው። ከልጅነቴ ጀምሮ ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮ በሚኒሶታ ነው የኖርኩት። የተማርኩትም በሃምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የ32 አመት ሚሊኒያል ነኝ።
So you said in your stay in Kenya you have experience with so many things and you
በኬንያ የነበረሽ ቆይታ መልካም እንደሆነ ነው የነገርሽን። እስቲ ግን እንደ ስደተኛ ታዳጊ ህፃን ደግሞ ያ ጊዜ ምን ይመስል ነበር?
It's really challenging, right? One of the biggest hurdles of being a refugee is that you don't necessarily have that childhood upbringing of both parents being there.
ትልቁ ስደተኛ የመሆን ችግር ወላጆችሽ በአካባቢሽ አለመኖራቸው ነው። እኔ ያደግኩት በአያቴና በዘመዶቼ ነው። ስለዚህ ቤተሰብ አካባቢሽ ሲኖር የሚኖሩሽ የደህንነትና አብሮ የመሆን ነገር ነገ ከነጎዳ እባረራለሁ ብለው ሳይሰጉ ጨዋታን ጨርሰው በኋላ ሮጠው የሚገቡበት ቤት ኖሮ ማደግ በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት። በዙሪያዬ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም የሚያስቡልኝ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል።
Okay, so tell us a little bit about your experience growing up in the United States.
ዩናይትድ ስቴትስ ከመጣሽ በኋላ ሲያጋጠመሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው?
I think the most important thing is community. If you have a really powerful community, a strong community.
በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ህይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዘኛ የትክክል ነው ወይ እያልኩ አስብ ነበር። ነገር ግን ሳድግ በዙሪያዬ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ፣ የኤርትራ፣ የኢትዮጵያ፣ የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቀማለሽ ተብዬ ያደግኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰባይ መብጥሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር። ተመራጮችንም መከታተላለሁ። ከኢትዮጵያ እንደመጣች እንዳንዲት ጥቁር ሙስሊም ሴት ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታገል ጀመርኩ።
Let's talk about representation. A black immigrant Muslim woman.
እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት አንቺ ለኮንግረስ መመረጥሽ ላደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድነው ትያለሽ?
You have many identities that are marginalized. You bear a tremendous responsibility. You bear a responsibility.
የኤደን የነበራትን ቆይታ ሙሉን ዝግጅት ከድህረ ገጻችን ላይ ማግኘት ትችላላችሁ። ለምሽቱ ያዝናችሁ ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር ኤልያስ አስማረ፣ በዝግጅት ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት ከተሳተፉ ባልደረቦቼ ጋራ ለዛሬ ያልነውን አጠናቀናል። ስለአብራችሁን ስለቆያችሁ እናመሰግናለን። በሰላም ደሩ። Thank you.